እናመሰግናለን። ዛሬም ምስጋና ይገባሃል። አቤቱ ተሰብስበን ሳለን አንተ በመካከላችን ተገኝተ ስለባረከን በዝማሬ አምላካችን ሆይ በጸሎት ስለባረከን ምስጋና ሁሉ ለአንተ ይሁን። ያንተን ታላቅነት አምላካችን ሆይ እንድናስብ አምላካችን ሆይ አንተ ትልቅ የሚለው ቃል የማይገልጽ ከዛ በላይ ይሆን ከአምላክና ጌታ በመሆነ አምላካችን ሆይ ስላስደሰትከን ስለባረከን እጅግ አድርገን እናመሰግናለን። በሕያው ቃል እንደ ተጻፈ እንደ እግዚአብሔር ያለ ማንም የለም ተብሎ ተጽፏልና ትላንትናም ዛሬም ለዘላለም አንተን የሚመስል ማንም የለምና እናመሰግናለን። አንተ ደግሞ የኛ አምላክ ነህ፣ የኛ አባት ነህ፣ የኛ እረኛ ነህ፣ የኛ አጽናኝ ነህ፣ የኛ ሁለንተና ነህና እጅግ አድርገን እናመሰግናለን። አቤቱ ዛሬም ከሕያው ቃል ከሐዋርያት ሥራ አምላካችን ሆይ ለመስማት እግዚአብሔር ሆይ በፊት ተሰብስበናል። ቃልህን ይዘን ተሰብስበናል። ከቃልህ ማዕድ ዙሪያ ተሰብስበናል። አቤቱ የዚህ ቃል ባለቤት አለቃ የሆንክ ደራሲ የሆንከው አንተ እንድታስተምረን አቤቱ የሰጠህን በውስጣችን ያለው ያንተ መንፈስ ቅዱሱ ቅባት ተብሎ የተጠራው እርሱ እንዲያስተምረን አቤቱ ቃልህን ይገልጥልን ዘንድ የቃልህን ፍቺ ያስታውቀን ዘንድ እንለምናሃለን። ተመስገን ከኛ ጋር ስላለ ጊዜውን ሁሉ አንተ ታይበት አንተ ምራው በኢየሱስ ክርስቶስ ስም አሜን። አብረን ዛሬ የምንመለከተው የጸሎት ነዳጅ በሚል ከዚሁ ከሐዋርያት ሥራ መጽሐፍ ላይ ጥቂት ነገር ዛሬም እንመለከታለን። ከዚህ ቀደም እንደነገርኳችሁ ማርቲን ሉተር የቤተ ክርስቲያን ተሐድሶ ያለ ደም አይንቀሳቀስም ብሎ እንደተናገረ ዛሬም ደግሞ ለጸሎት የሚያስፈልገው አንድ ነዳጅ አለ። በርግጥ ብዙ ናቸው፣ ነገር ግን ዛሬ አንደኛውን ነዳጅ ብቻ ነው የምንመለከተው። በመጽሐፍ ቅዱሳችን ዋነኛ መልእክት ሆኖ ሳለ ቸል ያልነው ብዙ ጊዜ የማናስታውሰው ነገር ግን ትልቅ ኃይል ያለው ነገር እንደሆነ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። በሐዋርያት ሥራ መጽሐፍ ላይ በአራት ቦታ ምናልባት በአምስት ቦታ ስለዚህ ዋነኛ ነዳጅ ስለዚህ ዋነኛ ኃይል ሰጪ ይናገራል። እግዚአብሔር ዋና ነው ያለውን ነገር ዛሬ በብዙ ቦታ ግን የማይታሰብ እስከነጭራሹ ያ ነገር እንዳይደረግ የተለያዩ ክልከላዎች የተለያዩ ሐሳቦች ሲሰነዘሩ እንመለከታለን። የመጽሐፍ ቅዱስ ዋና መልእክቶች ተብለው ከሚጠሩ ነገሮች ይሄ ጉዳይ አንደኛው ነው። ጸሎት በመጽሐፍ ቅዱሳችን እንደምናውቀው በተለይም ደግሞ በዚህ በሐዋርያት ሥራ ላይ የቤተ ክርስቲያን ዋነኛ ተግባር ነው ብለን በሁለት ክፍሎች 9 ማሳሰቢያዎችን እንደተመለከትን እናስታውሳለን። ምክንያቱም ጸሎት የቤተ ክርስቲያን ጉዳይ እንደሆነ የግለሰብና የቤተሰብ የጋራ የአማንያን ሁሉ ነገር እንደሆነ መጽሐፍ ቅዱስ የሚለውን ነገር ተመልክተናል። ጸሎት የሰው ሥራ ብቻ አይደለም። ጸሎት የእግዚአብሔርና የሰዎች ድርሻ ያለበት ነገር ነው። And so, yala gziyabihir lisalli aichilim. Gziyabihirim degmo kasawga kalhona bastakar salotim mibbalawna gara aittawakim. Salazi salot hulli gziy two-side communication no. Yehulati yosh gninyunnet no salot. Ihem salot lagziyabihir no yemidderrago. Yehinnun salot degmo yemiyadarugut degmo sawoch nacho. سلازي مسحف كدوس سألوت ببيتا كريستيان تاريكوست واننا قدائي أسفل لاغينا غرندهونا سمتشين ويمسي ساكالين يمن لونا غر عيدا لم مكني هاتوم ساتاك وارتو سألو تبلو تسفوال يه سألوت منن ديهون اندي كتاتل يه سألوت يمي سمان ديهون Yes, a lot, Lexiavir Kibrindihon. Yes, a lot, Yexiavir Yono Nagar, Indiasayan, Bazi Buzz, a lot lie, Mitch Emery Migabau, a lotin, Kafi Miadargo, a lotin, Hiaw Yamiadargo, Andinow, Nadaj, Minden Noblachu, but they you coin, Somino, Som, Som. ብዙ ጊዜ የማይታሰብ ጉዳይ ነው ይሄ ጾም ጸሎታችን ኃይለኛ እንዲሆን ጸሎታችን የተቀጣጠለ እንዲሆን ጸሎታችን ፍሬያማ እንዲሆን ጸሎታችን በባዶ ቦታ እንዳይሆን የሚያግዘን ነገር ነው ሐዋርያው ጳውሎስ ስለራሱ በሚናገርበት ሰዓት ምን ይላል እኔ ነፋስን እንደሚጎሽም አይደለሁኝም ይላል እና ከቦክሰኞች ጋራ ይሄንን ነገርም ደግሞ አንስቶ ይናገራል ሐዋርያው ጳውሎስ እንደ አንዳንዶቻችን ስፖርት የሚወድ ሰው ይመስላል ምክንያቱም በጻፋቸው መልእክቶች ላይ ከስፖርት ጋራ የተያያዙ ብዙ ነገሮችን ይናገራል ያንን ደግሞ ለመንፈሳዊ ነገር ለእግዚአብሔር ክብር ያንን ሲጠቀምበት እናያለን ዝም ብዬ ነፋስን የምጎስም አይደለሁኝም ይላል ስለ ቦክሰኞች ያነሳና እዛ ቦታ ላይ ስለ ሯጭም ደግሞ ያነሳል እና ዝም ብዬ ያለግብ አይደለም ሁሉን ነገር የማደርገው ይላል የኔና የናንተ ጸሎት ግቡን እንዲመታ እንዲከታተል ጸሎታችን መልስ እንዲኖረው በጸሎት ውስጥ ያሉትን በጣም ብዙ የሆኑ ከአይምሮአችን በላይ የሆኑ ነገሮች እንዲደረጉና እንዲከናወኑ ጾም በጣም አስፈላጊ ነገር ነው ስለ ጾም ስንመለከት የብሉይ ኪዳን ትእዛዝ ብቻ አይደለም የአዲስ ኪዳንም ምንድነው ትእዛዝ ነው ዛሬ አንዳንዶች ለማምለጥ እየፈለጉ አይ በአዲስ ኪዳን ዘመን ጊዜ ማስፈልግም ብለው ይናገራሉ ለምንድን ነው ማስፈልገው መጽሐፍ ቅዱስ የት ቦታ ላይ ነው ይሄንን ነገር የሚናገረው ባለፈው የዘላለም ሥርዓት ነው ብዬ እንደነገርኳችሁ ባለፈው ሳምንት የተመለከተነው ነገር ጾምንም የዘላለም ሥርዓት እንደሆነ በዘሌዋውያን መጽሐፍ ላይ ይናገራል እኛ ያለነው አሁንም በዛው ውስጥ ነው ያለነው ለዘላለም የታወጀ በመድር ላይ ስካለን ድረስ ማድረክ የሚገቡ ነገሮች መካከል ይሄ እንደሆነ ይናገራል ኢየሱስ ክርስቶስ ወደ አብ ዘንድ በሚሄድበት ሰዓት ለተከታዮቹ የሰጣቸው ዋነኛ አሳይመንት ስለ ጾም ነው ማቴዎስ 4ን እንደገና ማቴዎስ ምዕራፍ 9ን በትመለከቱ ሙሽራው ከሄደ በኋላ ይጾማሉ ብሎ ተናገረ ኢየሱስ ክርስቶስ የተናገረው ነገር ነው የምድር ኑሮ በመንፈሳዊ ህይወታችን ያለ ጾም በጣም ከባድ ነው ጾም ኃይል የሚሰጥ ነገር ነው ኢየሱስ ክርስቶስ
በምንድር በነበረበት ጊዜ መጾም አስፈልጎት ነበር። መጾም አስፈልጎት ነበር ኃጢአት የሌለበት። ወገኖቼ እኛ ኃጢአታችን ይቅር የተባለ ሰዎች ነን። ኢየሱስ ክርስቶስ ግን ያለ ኃጢአት የነበረ ሰው ነው። የኃጢአት ደም በውስጡ የለም። እኛ ግን በመወለዳችን ኃጢአተኞች ነን። ወደ ክርስቶስ ስንመጣ ምሕረትን አግኝተናል። ኢየሱስ ክርስቶስ ግን በባህሪውም ሆነ በመወለዱም ከኃጢአት ውጭ ነው እሱ ያለው። ግን በምድር ሲኖር ጾም አስፈልጎት ነበር። ኢየሱስ ክርስቶስ ይጸልይ ነበር። ኢየሱስ ክርስቶስ ይጾም ነበር። ከውሃ ይርቅ ነበር። ከምግብ ይርቅ ነበር። በጸሎት በጾም ኢየሱስ ክርስቶስ ጊዜውን ያሳልፍ ነበር። ለዚህ ነው የተለያዩ ድንቅ የሆኑ ነገሮችን ያደርግ የነበረው። መጽሐፍ ቅዱስ ስለ ጾም ሲናገር ማንኛውም ሰው በግሉ ሊያደርገው የሚገባው ጉዳይ ነው። በቤተሰብ ደረጃ የሚደረግ ነው። በቤተ ክርስቲያን ደረጃም ደግሞ የሚደረግ ነው ጾም። ስለ ጾም በጣም ረጅም ጊዜ እንደነገርኳችሁ አስታውሳለሁኝ። ጾም በጣም ስንሰበስበው በሶስት ነው የሚከፈለው። በሶስት ይከፈላል። አንደኛው ህጋዊ ጾም ተብሎ የሚጠራ ነው። ህጋዊ ጾም። ይሄ ህጋዊ ጾም በማቴዎስ 4 እና በሉቃስ ወንጌል ምዕራፍ 4 ላይ፣ ሁለቱ ምዕራፍ 4 ናቸው። ስለዚህ ስለ ህጋዊ ጾም ይናገራል። በስፋት የሚደረግ ነው። ዛሬም ሰዎች የሚለማመዱት ነው። ከዚህ ቀደምም ደግሞ የነበሩ ቅዱሳን የሚያደርጉትም ነገር ነው። ኢየሱስ ክርስቶስ ይሄንን ነገር በማድረግ በአዲስ ኪዳን ቀዳሚ ነው ብለን ልንናገር እንችላለን። ውሃ ብቻ በመውሰድ ለአርባ ቀን የሚጸለይበት ህጋዊ ጸሎት ተብሎ የጾም ጸሎት ተብሎ የሚጠራ ነው። ሁለተኛው ከፊል ጾም ተብሎ የሚጠራ አለ። ብዙዎች የዳንኤል ጸሎት ብለው ነው የሚጠሩት። በተለይ በዚህ በጸሎት አገልግሎት ውስጥ የሚያገለግሉ በጸሎት አመራር ውስጥ ያሉ ኢንተርናሽናሊ እና ኢቭን በሎካል ደረጃም እንኳን ያሉ ይሄ ከፊል ጾም ለማንኛውም አማኝ የሚሆን የዳንኤል ጾም ነው ተብሎ ይጠራል። በዚህ ጊዜ በከፊል ጾም የሚደረገው አናሳ ምግብ እየተበላ በየቀኑ ዶሮ ከሆነ የምንበላው፣ ግን በዚህ ጊዜ ቆሎ ወይንም ደግሞ ያነሰ ነገር ራሳችንን ለማዋረድ ስለሆነ ማጠቃለያ ላይ እንመለከታለን። ይሄንን እንዴት ያ ነገር ሊረዳን እንደሚችል አናሳ የሆነ ነገር በመውሰድ የምናደርገው ምንድነው? ጸሎት ነው። ከዮናስ ጾም ጋራም አብሮ ተያይዞ ያለ ጉዳይ ነው። ሶስተኛውና የመጨረሻው ፍጹም ጾም የሚባል አለ። ፍጹም ጾም። ይሄ ፍጹም ጾም የሚባለው ከሁሉ ነገር ርቀን የምንጸልይበት ነው። ከሁሉ ነገር ርቀን። አንዳንዱን እንግዲህ እናንተም ደግሞ ገምቱ፣ ምንድን ነው? ከምግብ፣ ከውሃ፣ ከሌሎችም ነገሮች፣ ከሚያዝናኑ ነገሮች፣ ደስ ከሚያሰኙ ከተፈቀዱ ነገሮች ሁሉ ርቀን ምን የምናደርግበት ነው? ክተት የምናደርግበት ነው። ሁሉን ነገር ምን አድርገን ዘግተን abstain from all things ከፈሳሽ ከደረቅ ምግብ ከዛ ሁሉ ተለይተን የምናደርገው ጸሎት ነው።
ምናልባት እንዲህ አይነት ጥያቄ ተጠይቁ ይሆናል። አንተ እንደዚህ አድርጋሃል ወይ የሚል ጥያቄ ብትጠይቁኝ፣ አብዛኛውን ጊዜ በጸሎት አገልግሎት ውስጥ ነው ያገለገልኩት ነኝ። አንደኛውና ዋነኛው ተግባራችንና ስራችን ያ ነበር። ቢታወጅም ባይታወጅም በቋሚነት የምናደርጋቸው ጉዳዮች ናቸው። ሁሉን ነገር መቼም መናገር አይቻለም። እዚህም ይሄንን ነገር የሚያደርጉ አንዳንድ ሰዎች እንዳሉ አውቃለሁኝ። በዚህ በሐዋርያት ሥራ መጽሐፍ ላይ ለተሐድሶ ትልቅ ነዳጅ ከሆኑት ነገሮች መካከል አንደኛው ጾም እንደሆነ ይናገራል። ቀደም እንዳልኳችሁ አምስት ቦታ ላይ ስለ ጾም ይናገራል። ሁለቱ ቦታ ጾም የሚለውን ቃል አያነሳም። ሶስቱ ቦታ ላይ ግን ጾም የሚለውን ነገር ጸሐፊው ሉቃስ ምን ያደርገዋል? ያነሳዋል። ለምሳሌ ያህል በምዕራፍ 1 ቁጥር 13 ላይ ቁጥር 13 እና 14 ላይ ለጸሎት ይተጉ ነበር ብሎ ይናገራል። እነዛ በምዕራፍ 1 ላይ ይጸልዩ የነበሩት ተሰብስበው የነበሩት ሰዎች ምን ያደርጉ ነበር ነው የሚለው። ለጸሎት ይተጉ ነበር ይላል። 14 ላይም ደግሞ ይደግምና በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ይተጉ ነበር የሚለው ቃል በሐዋርያት ሥራ ምዕራፍ 1 ቁጥር 13 እና 14 ላይ ይሄ ይተጉ ነበር የሚለው ከጾም ጋራ ተያይዞ ያለ ጉዳይ ነው። ይተጉ ነበር፣ ጸሎት ብቻ አልነበረም። ለጸሎት ይተጉ ነበር ሲል የትጋት የጸሎት የትጋት አንደኛው መገለጫ ጾም ነው። ይሄንን ነገር ያደርጉ ነበር። የተባለውን የተነገረውን ነገር ለመቀበል የተስፋ ቃሉን ለመቀበል ወደፊት ያለውን ነገር ለመቀበል ለዛ ነገር የትጋት ጸሎት ያደርጉ ነበር። ይህ ጸሎት ከምን ጋር የተያያዘ ነው? ከጾም ጋራ የተያያዘ ነው። ምዕራፍ 6 ላይ መሄደን ስንመለከት ቁጥር 4 ላይ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን ይላሉ። እኛ ለምን? ለጸሎትና ቃሉን ለማገልገል እንተጋለን አሉ። ለአንዳንድ ሰዎች የማይገባ ግራ የሚያጋባ ነገር ምንድን ነው? ለጸሎት ጊዜያቸውን የሰጡ ሰዎች ሲባል አንዳንድ ሰዎች ግር ይላቸዋል። ጸሎታቸው በአምስት ደቂቃ የሚያልቅባቸው ሰዎች እና ኦነስት የሆኑ ብዙ ሰዎች ይህንን ነገር አጫውተውኛል። እዚህ አይደለም ሌላ ቦታ፣ በቃ ከአምስት ደቂቃ በላይ በጸሎቴ አይሄድም ይላሉ። ምንድን ነው ይህንን ያህል እግዚአብሔርን መነዝነዝ፣ እግዚአብሔርን ማስቸገር ይላል። እግዚአብሔር ራሱ ጸልዩ ብሎ ተቸገርኩ ይላል እንዴ? እና ለጸሎት ጊዜን መውሰድ እንደ ስንፍና፣ እንደ ስራ ፈትነት፣ ስራ የሌለው ወይ እውቀት የሌለው መሀይም፣ በቃ ዝም ብሎ ማንም ተራ ሰው የሚያደርገው እንደሆነ አድርገው ሰዎች ያስባሉ። የያዕቆብ መልእክትን እያጠናን ነው ያለ ነው። ያዕቆብ ይታወቅ የነበረው በጸሎቱ ነበር። ሁል ጊዜ ስለ እሱ ሲመሰከር በቅድሚያ የሚነገረው ስለ ጸሎት ሰውነቱ ነው። ስብሰባ ላይ እንኳን እንደ ሌሎቹ ሰዎች በመቀመጫ ላይ አልነበረም የሚቀመጠው። በጉልበቱ ተንበርክኮ ነበር ስብሰባዎችን ሁሉ የሚያካሂደው። ከዚህ የተነሳ ጉልበቱ ላይ እንደ ግመል እንደ ፈረስ የደደረ ነገር በጉልበቱ ላይ ወጥቶ ነበር። ታስተውሳላችሁ ሐናን በአዲስ ኪዳን በሉቃስ ወንጌል ምዕራፍ 2 ላይ በጾምና በጸሎት መበልት በነበረችበት ጊዜ ምክንያቱም ባል ማግባት በማትችልበት ጊዜ ባሏ ደግሞ ሞቷል ለብቻዋ ነው ያለችው ሌት ተቀን በጸሎት ያገለግለች ይችላል ሌት ተቀን ትልቅ ስራ ነው እኛ ዛሬ ስራ ማለት ይሄ ነው ብለን ከምንናገረው ሁሉ የበለጠ ነው ከሰብከተና ከማስተማር የበለጠ ነው ሌት ተቀን ከእግዚአብሔር ጋራ መነጋገር እንደነዚህ አይነት ሰዎች ምንም የሚመጥናቸው ነገር የለም ስራቸው ከገንዘብ በላይ ነው አገልግሎታቸው ከዛ የበለጠ ነው በጾም በጸሎት ሐና ይሄን ነገር ታደርግ ነበር በሐዋርያት ሥራ ምዕራፍ 3 ቁጥር 3 ላይ سنመለከት በዚያን ጊዜ ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው ይላል እነዚህ አማንያን አምነዋል አምነው ግን እነሱ ብቻ ሊሟሟቁ አልፈለጉም የክርስቶስን ታላቁ ተልእኮን ለማድረግ ምን አድርገው ነበር እየጸለዩ ነበር እየጦሙ ይጸልዩ ነበር ወደ ሌላ ስፍራ የሚሽን አገልግሎት ሲያደርጉ ነው የምንመለከተው ሌሎች አሉ እንደኛ ክርስቶስ የሚያስፈልጋቸው ወደ ሌላ ቦታ ሄደን ወንጌልን የእውነት ቃልን መናገር አለብን ብለው አስቀድመው ግን ያደረጉት ነገር ጸሎት ብቻ ሳይሆን ጾምንም ጨምረው ነበር ይሄንን አገልግሎት በሚሰጡበት ጊዜ ይሄ አገልግሎት እንዳይደረግ አንድ ካውንተርፊት የሚያደርግ ስፒሪት ነበር የሚቃወም ጣልቃ የገባ አንድ መንፈስ እዛ ቦታ ነበር ሐሰተኛ ነብይ ይለዋል በዛው መጽሐፍ ላይ ሐሰተኛ ነብይ ኤልማስ የሚባል ጠንቋይ ሟርተኛ ምትሃት ሰሪ እዛው የሐዋርያት ሥራ መጽሐፍ ላይ የምናየው ነው እርሱ በመካከል ሆኖ የማይሆን ነገር ያደርግ ነበር አገረ ገዥውን ሁሉ ኮንቪንስ ያደረገ ሐሰተኛ ነብይ ነበር ሟርተኛ ነበር ደጋሚ ነበር የብዙ ሰዎችን ነገር የሚያበላሽ ምታት ሰሪ ነበር አብሮ በመካከላቸው ነበር ይላል watch out አብሮ በተለይ በዚህ በመጨረሻ ዘመን የሚመስሉ ነገሮች አሉ ስለዚህ ዲስሰርንመንት ያስፈልገናል የመለየት እያንዳንዱ ሰው መለየት የሚችልበት መንፈስ አለው መለየት የሚችልበት ምን አይነት እንቅስቃሴ ነው ምንጩ ማን ነው የሚለውን ነገር ዲስሰርን ማድረግ ይቻላል መንፈሳችንን የምናውቀው ከሆነ በዛው ውስጥ እናውቀዋለን እና ራሳችንን ዝም ብለን ለእንደዚህ አይነት ሟርት ተልካሻ ለሆነ ለሚያደክም ለእንደዚህ አይነት ለሚያበላሽ ነገር ራሳችንን የማንሰጥ ሰዎች እንሆናለን ይሄንን የሚናገረው የእግዚአብሔር ቃል ነው ጦመው በጸለዩበት ጊዜ አወቁት ያገር ገዥውን የያዘ ያንን ያንበረከከ ሰው ነው ወደ ሐዋርያት ሥራ ምዕራፍ 27 ላይ ስንሄድ የዚህ ያሐዋርያ ሥራ ጸሐፊ ሉቃስ ምን ብሎ ይናገራል? ስለ ጦም ወራት ይናገራል። ስለ ጦም ወራት 27:9 ላይ ስለ ጦም ወራት ይሄ ጾም ቀደም እንዳልኳችሁ በብሉይ ኪዳን በዘሌዋውያን ላይ የተጀመረ የተሰጠ የዘላለም ሥርዓት ነው። ባይሁድ ካሌንደር በጥቅምት ላይ የሚደረግ ነው እና በዛን ጊዜ ብዙ ጉዞ አይደረግም። በተለይ የመርከብ ላይ ጉዞ ብዙ አይደረግም። እንደ ረፍት ጊዜ ነው ያለው እና በዛን ጊዜ ናቪጌተር የሚባል ነገር የለም። አንዳንድ ነገሮችን የሚያውቁበት ኮምፓስ ምናምን የሚባል ነገር የለም እና በጨረቃ ነው አንዳንዱን ነገር የሚቆጥሩት የሚያውቁት በእንደዛ ነው። እና በዚህ በረፍት ጊዜያቸው ምን ያደርጉ ነበር? የጸሎት ጊዜ ነበር የሚሆነው። በነሱ ጥቅምት አካባቢ ያለ ነው። ሰባተኛ ወር ነው ለነሱ። ስለዚህ በዛን ሰዓት ጾምን ያደርጉ ነበር። ይሄ ጾም ምን ተብሎ ነው የሚጠራው? የማስተራየት ጸሎት ተብሎ የሚጠራ ነው። ከጦም ጋራ አብሮ ተያይዞ ነው the day of atonement ከስርየት ጋራ ከንስሐ ጋራ ራስን ከማዋረድ ጋራ የሚደረግ the day of atonement ነው። ሁሉ ወደዛ ይሄዳል። ራስን የመመርመሪያ ራስን በእግዚአብሔር ፊት የማዋረጃ ካህኑ ለራሱ ከዛ በኋላ ከሱ በታች ላሉት እንደገና ደግሞ ለሌሎቹም ህዝቦች ይሄንን የስርየት ነገር ያደርጋል። ከንስሐ ጋራ በጣም የተያዘ ነው። መስዋዕት ያቀርባል፣ ደሙን ይረጫል። አንድ ፍየል ላይ የህዝቡን ሁሉ ኃጢአት ያስቀምጥና ወደ በረሃ ያንን ፍየል ይለቀዋል። ሆኖም ግን በዚህ በአዲስ ኪዳን በምንመለከትበት ሰዓት ጸሎቱ አለ፣ ፍየሉ ግን የለም። ያ ፍየል የህዝቡን ኃጢአት ተሸክሞ የህዝቡ ኃጢአት ይቅር እንደተደረገ ስርየት እንዳገኙ የሚያሳይ ነው። አሁን ግን ያንን ቦታ ጌታችን ኢየሱስ ክርስቶስ አንዴ ለዘላለም የሰውን ኃጢአት ሁሉ ምን አድርጓል? ተሸክመዋል። ጸሎቱ ግን ይቀጥላል። አሁንም ድረስ ይሄንን ጸሎት ያደርጋሉ። መሲሁ ይመጣል የሚሉ የድሮውን የብሉይ ኪዳንን ያደርጋሉ። ግን መሲሁ መጥቷል ብለው ደግሞ የሚያምኑ ይሄንን ነገር ትተው ጸሎቱን ግን ያደርጋሉ። የመንጻት ቀን ይባላል። የመንጻት ቀን ራስን የማስጨነቂያ ቀን ይላል። ይሄ ሁሉ ጊዜ በመንጠቀምበት እንት ላይ የማስጨነቂያ ይለዋል። በሌላ ትርጉም ላይ በመንመለከትበት ሰዓት ማድከሚያ ይላል። ማድከሚያ ጸሎት ጾም ጸሎት ራሳችንን የምናደክምበት ነው። የመሾሚያ ቀንም ነው ይላል። ዘሌዋዊ ያላ ሄደን በመንመለከትበት ሰዓት ራሳችንን የምንክድበት ነው። ይሄ ራስን ማስጨነቅ የሚለው ነገር ራስን በቃ የምንተውበት ለእግዚአብሔር ፈቃድ ለእግዚአብሔር ሐሳብ እኖራለሁ ብለን ሰልፍ ዲናይንግ ነው። ራስን በቃ ያንን ሁሉ ተዋለው ለእግዚአብሔር እኖራለሁ ተብሎ ውሳኔ የሚሰጥበት ነው። በአመት አንድ ጊዜ ሁሉም ተሰብስበው ይሄንን ያደርጋሉ። ኢን ዘ ቢትዊን የተለያዩ ችግሮች ሲነሱ የአገር ችግር፣ የቤተ ክርስቲያን ችግር፣ የኢኮኖሚ ችግር፣ የጸጥታ ችግር ሲፈጠር በተለያየ ጊዜ ደግሞ እየተሰበሰቡ ይሄንን ጾም ያደርጋሉ። ችግርም ባይኖር ከእግዚአብሔር ጋራ ያላቸው ህብረት ሁሉ ጊዜ የሰመረ ያደገ እንዲሆን ይሄንን ነገር ያለማቋረጥ በህብረትና በግል ያደርጋሉ። ምክንያቱም ታዟል። ያንን መሰረት በማድረግ ነው። እዚህም እኮ አለን፣ በሳምንት አንድ ቀን ጾም ጸሎት አለ። ማስተዋቂያው ላይ አለ፣ ጾም ጸሎት አለ። መምጣት ምን ይችላል? ጌታ የተመሰገነ ይሁን፣ አብረን እንጸልያለን። መምጣት የማንችል ባለንበት ቦታ እየሰራን መጾም እንችላለን። ለውጥ አረል ምን ፈልገው? ታንጀብል የሆነ ነገር የእግዚአብሔር የሆነውን ነገር አረል ምን ፈልገው? ቅድስና አረል ምን ፈልገው? ልንመጣ አልቻልንም፣ ግን ባለንበት ቦታ ግን አንድ ቀን መጾም ይቻላል፣ ይቻላል። ይሄ ብቻ አይደለም፣ በአመት ሁለት ጊዜ ጾም ጸሎት ይታወጃል። እዚህ የአመቱ አጋማሽና የአመቱ መጨረሻ ላይ አሁንም በዲሰምበር አቅደናል። ምክንያቱም የእግዚአብሔር ቃል የሚናገረው ነገር ስለሆነ ነው። ተሐድሶ ለማግኘት ንጽህና ለማግኘት የክርስትና እውነት እንዲገባን በዚህ ባለቀ ዘመን ውስጥ ቆመን የክርስቶስ ምስክር እንድንሆን ኃይል ያስፈልገናል። ይሄንን ኃይል የሚሰጠን ጾም ጸሎት ነው ብሎ መጽሐፍ ቅዱስ ይነግረናል። ኢየሱስ ክርስቶስ አበሳችንን ወስዷል። ኢየሱስ ክርስቶስ የሁላችን ኃጢአት እሱ ተሸክሞታል። እግዚአብሔር በርሱ ላይ አኖረው ይላል። በሰው ደረጃ በምድር ላይ በደም ውስጥ ኃጢአት የሌለበት ቅዱስ መስዋዕት ሊሆን የሚችል ጌታችን ኢየሱስ ክርስቶስ ብቻ ስለሆነ የሁሉን ኃጢአት በርሱ ላይ አኖረ ይላል። ለዚህ ነው በሮሜ ምዕራፍ 3 ከቁጥር 25 ጀምሮ እስከ ቁጥር 26 ባለው ላይ ይሄንን ነገር አንስቶ ይናገራል። ሮሜ ምዕራፍ 3 ቁጥር 25 እና 26 እርሱንም እግዚአብሔር በእምነት የሚገኝ በደሙም የሚሆን ማስተሰሪያ አድርጎ አቆመው። ይህ በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። አንድ ጻድቅ ተገኘ፣ ክርስቶስ በእርሱ ደግሞ ሁሉ ይጸድቃሉ አለ። እነዚህ የጸደቁ ደግሞ የጽድቅ ደግሞ መልእክተኞች ናቸው ይላል። ጽድቁን የሚያሳዩ ናቸው፣ ክርስቶስ እንዳሳየ የሚያሳዩ ናቸው ብሎ ይናገራል። ዛሬ ለጌታ ያለንለት እኔና እናንተ ነን። እናንተ የዓለም ብርሃን ናችሁ ነው ያለው። የምድር ደግሞ ጨው ናችሁ አለ። እኛን እኔና እናንተን ለዚህ ለከበረ ነገር የተጠራን ሰዎች ነን። ታላቅነቱን የምናይበት በውስጣችን ያለውንም ደግሞ ታላቅነቱን የምናሳይበት እውቅና የምንሰጥበት የእርሱን ታላቅነት የምንመሰክርበት ሕይወት ማለት ነው። በመጨረሻ ላይ ሁላችንን የሚመለከት ነገር በዚህ በድርሞ ላይ እጥርጥር ይባላል። ድርሞ እጥርጥር፣ ይሄ ሰመሪ እንደማለት ነው። ሰመሪ በዚህ በሰመሪው ላይ ሁላችን ልናስበው የሚገባውን ነገር እሱን መናገር እፈልጋለሁ። ጌታችን ኢየሱስ ክርስቶስ የተናገረውን ቃል ስንመለከት በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ይህ አይነቱ ግን በጾምና በጸሎት ካልሆነ አይወጣም አለ። ይህ አይነቱ ነው የሚለው። ይህ አይነቱ በጾምና በጸሎት ካልሆነ በስተቀር አይወጣም አለ። አንዳንድ የሚከብደን ነገር አለ። የሚከብደን ልናሸንፈው ያልቻለው ነገር አለ። ሞልቷል። ኢየሱስ ክርስቶስ እዚህ ቦታ ላይ እንዲህ አይነቱ ግን ይላል። እንዲህ አይነቱ ግን በጣም ብዙ ነገሮች ናቸው። በችግር ላይ ችግር ሲያጋጥመን፣ አንዳንድ ጊዜ ውጥርጥር ስንል፣ እንቅልፍ ስናጣ፣ ሁለተኛ ቆሮንቶስን ዛሬ ጠዋት ጨርሰናል። አዎ ጨርሰናል። ምዕራፍ 13 ነው ጨርሰናል። ወደ ምዕራፍ 11 ነው 10 ላይ ጳውሎስ ለራሱ ሲናገር እንቅልፍ በማጣት ይላል። እንቅልፍ በማጣት እንቅልፍ በማጣት እንቅልፍ የሚያሳጡ በጣም ብዙ ነገሮች አሉ። ችግር በችግር ላይ በቃ ሲያጋጥመን ምንድነው እኔ ብቻ ነኝ እንዴ መከራ መቀበለው ብለን እንድንነጫነጭ የሚያደርጉ የተለያዩ ነገሮች አሉ። ለሰው ማስረዳት የማንችለው ነገር አለ። ገበና የሚባል ነገር አለ ለሰው የማንናገረው። ለሰው ብንናገረው ወይ ይሄ ችግር ነው እንዴ ይሄማ ቀላል ነው ብሎ እስከነጭራሹ ግራል ያጋባን ይችል ይሆናል። ለሰው ልንናገር የማንችለው ማስረዳት የማንችለው ነገር ከፍትወት ጋራ የተገናኘ ነገር ሊሆን ይችላል። እንዲህ አይነቱ ይላል ከፍትወት ጋራ የተገናኘ ነገር። እንቸገራለን። አይናችን ወደ ተለያየ ቦታ ይመለከታል። አንደበታችንም በትክክለኛ መንገድ አይናገርም። ያማል፣ ይነቅፋል። በሞተ ሰው ላይ ሳይሆን ባለ ሰው ላይ ይናገራል። የሞተማ በቃ እሱን እንደፈለግን ብናደርገው በኃጢአት አይቆጠርብንም። ከፍትወት ጋራ የተገናኙ ነገሮች፣ ራስን ካለመግዛት ጋራ የተገናኙ ነገሮች። ሁላችን እየተበጀን ነው ያለነው። ተሰርቶ ያለቀ ሰው የለም። ስለናንተ አላውቅም፣ እኔ ተሰርቼ አላለኩኝም። ቱግ የሚያደርጉ የሚያስለቅሱ የሚያሳዝኑ የተለያዩ ራሳችንን እንዳንገዛ የሚያደርጉን ነገሮች አሉ። በቃ ማን ከኛ በእድሜ ያነሰ በምን ያን በብዙ ነገር ያነሰ እና እንደፈለገ ይናገራል፣ እንደፈለገ ይደባደባል፣ እንደፈለገ እማንተዋወቅ በመንገድ ላይ አይተውን ሙልጭ አድርገው ይሰድቡናል። የዛን ጊዜ ምንድን ማን ከማን ያንሳል? ለክርስትና ህይወት አይጠቅምም። የሚያስፈልገው ዞር ማለት ነው። ዞር ማለት እንድንጠራጠር የሚያደርጉን ጉዳዮች አሉ። ጥርጥር፣ መጠራጠር። እንዲህ አይነቱ ምን ያስፈልገዋል ነው የሚለው? ጾም ጸሎት ያስፈልገዋል ነው የሚለው። ካውንስሊንግ አይደለም። Counseling is important. Biblical ነው። ግን አንዳንድ ጊዜ በዛ የማይወጡ ነገሮች አሉ። ጾም የሚያወጣቸው በጾም ይወጣል። ትንን ብሎ ይወጣል። እንዴት እንደወጣ ሳናውቀው ይወጣል። እኔ ነኝ እንዴ ብለን እንድንገረም እንድንደነቅ ያደርገናል። ለዚህ ነው በዚህ በግብረ ሐዋርያት ምን ያደርጉ ነበር? ይጾሙ ነበር። ክርስቶስን በአካል ያዩ ሰዎች ክርስቶስ ሲጾም አይተዋልና እነሱም ደግሞ ያን ነገር ያደርጉ ነበር።
የስጋ ስራ ተብለው የተጻፉት ነገሮች ማሸነፍ እንድንችል ጾም ነው የሚረዳው ክርክር አይደለም የጭንቅላታችን የዛን እንትን አለ አይደለም ማንሳት የበለጠ እሱ ያባብሰዋል ጾም ነው ጾም ተአምር ይሰራል ጾም ተአምር ቅድም ዘማሪዎች እየዘመሩ ይያሉ ይሄን ሳስብ ነበር ተአምር 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 ትልቁ ተአምር ጌታን መቀበል ነው በርግጥ ከዛ በኋላ ደግሞ አሉ የተለያዩ ያነሱ ተአምራቶች አሉ ከፈውስ ጋራ ከማግኘት ጋራ ከድል ጋራ የተያያዙ ነገሮች በጾም በጾም ለናሸንፈው ያልቻልነው ነገር በጾም ጾም ያጠፋልናል ጾም ራሳችንን በእግዚአብሔር ፊት የምናዋርድበት ነው ዋንኛው ነገሩ ያ ነው በእግዚአብሔር ስር ስንዋረድ በዚህ በሁለተኛ ቆሮንቶስ ምዕራፍ 12 ትላንትና ባነበብነው መጽሐፍ ላይ በእነዚህ በቆሮንቶስ ቤተክርስቲያን መካከል ሌሎች ጋራ ያልነበረ እንግዳ የሆኑ ነገሮች ይከናወኑ ነበር ትንሹን እዛ ላይ ያነሳዋል ክርክር ቅናት ቁጣ አድመኝነት ሐሜት ማሾክሾክ ኩራት ሁከት አለመጽናት ርኩሰት ዝሙት መዳራት የሚለውን ነገር ያነሳዋል በቆሮንቶስ ቤተክርስቲያን አማኞች መካከል የነበረ ነበር ስለዚህ ጳውሎስ እዛ ቦታ ላይ ምን ብሎ ነበር የሚናገረው አብዝቶ በመጾም እኔ እበልጣቸዋለሁ ይል ነበር አብዝቶ በመጾም አብዝቶ በመጾም ቤተክርስቲያን ጾምን ማወጅ አለባት እሱ ምንም ጥያቄ የለው ግን ያንዳንዳችን ለራሳችንም ደግሞ የጾም ጊዜ ማወጅ ያስፈልገናል አልበላም አልጠጣም የጌታ የሆነውን ነገር የምሻበት ቀንና ጊዜ ነው ብለን ቁርጥ ማለት አለበት እስከ መቼ ነው አንድ ቀን ይሄ ስጋችን ወደ መሬት ይሄዳል ይሄ ብዙ ዕውቀት ያለው ጭንቅላታችን ገንዘባችን ስማችንና አገልግሎታችን ሁሉ አንድ ቀን ይቀራል አንድ ቀን የሚቀር ጉዳይ ነው ስለዚህ ጳውሎስ ይሄንን ነገር እዛ ቦታ ላይ ይናገራል አብዝቶ በመጾም አብዝቶ በመጾም ይላል አብዝቶ በመጾም ብዙ ጊዜ በጾም ያሳልፍ ነበር ጳውሎስ በጣም ቀጭን ሰው እንደነበረ እርግጠኛ ነኝ ቁመቱ ምናልባት አጭር ይሆናል ብዬ አስባለሁ ግን የሰውነቱ ክሳት ግን መጽሐፍ ቅዱስ ላይም ፍንጭ ስለሚሰጠን በጣም በጣም ከሲታ ነበር አብዝቶ ስለሚጾም ብዙ ስለሚያስብ ብዙ ፕሮግራሞች ለሚሽን ብዙ ስለሚያቅድ እና የተለያዩ ደግሞ ክፉ የሆኑ ስፒሪቶች አሉ የተለያየ ባህል ውስጥ ነው የሚገባው ስለዚህ በጣም በብዙ አይነት ነገር የተወጠረ ነበር እውነቱን እናገራለሁ ይላል በቆሮንቶስ መጽሐፍ ላይ ዘርዝሮታል እንቅልፍ በማጣት ይላል እንቅልፍ ያጣ ግን ከውስጡ የሚወጣው ግን ትልቅ ኃይል ነበር ትልቅ ኃይል ነበር አካሉ ነበር ከሲታ ውጪው ነበር የተራበ የሚመስለው ግን ሲናገር ግን ብዙዎች ይገረሙና ይደነቁ ነበር ወደ ልባቸው አንድ የተለየ ነገር ይገባ ነበር አብዝቶ ምን በማድረጉ ነበር በመጸለዩ ነበር ውሸተኛ ሐዋርያቶች ይላል በዙሪያው ነበሩ ተንኮለኛ ሰራተኞች ይላል በእንደዚህ አይነት ሁኔታ ውስጥ በነበረበት ጊዜ አብዝቶ ይጾም ነበር እንዲህ አይነት ሰው መጨረሻው ምንድነው ስንል
በጣም የሚያስደስት ነው። ሁሉን ትቶ በጣም ምሁር ነበር እኮ ምሁር ጳውሎስ ምሁር ነበር። እኔም ደስ ይለኛል ሰዎች ሁሉ ምሁር ቢሆኑ። እናንተም እንደምትናገሩት ፓስተር ዶክተር ይወዳል እንደምትሉት እውነት ነው። ግን ሁሉንም ወዳለሁ። በጣም ምሁር ነበር በእውነት። ቸርች ውስጥ ያሉ ሰዎች ሁሉ እንደዚህ በቃ አላረንም ቢሆኑ በጣም ጥሩ ነው፣ በጣም ጥሩ ነው። ግን መጨረሻ ላይ ሲሞት ያለው ነገር ምንድነው? በቃ ሩጫውን ጨርሻለሁ ነው ያለው። ሊሄድ ከርሱ ጋር ልኖር ናፍቃለሁ ከሁሉ እጅግ የበለጠ ነውና አለ። በዚህ በሰመሪው ላይ ፎከስ እንድናደርግ ፈልጋለሁ። በዚህ በእጥርጥሩ ላይ ዛሬ ማንችለው ካቅሜ በላይ የምንለው ነገር አለ። የእግዚአብሔር ቃል ይነግረናል። ይህ አይነቱ እናውቀዋለን። እኔ ጋር ያለው አይነት አለ፣ እናንተ ጋር ያለው አይነት አለ። ለክርስትና ጥሩ ያልሆነ ነገር፣ ከአቅማችን በላይ የሆነ የሚገዳደረን ነገር አለ። ግን መልሱን ሰጥቶናል። እንዲህ አይነቱ በጾምና በጸሎት ካልሆነ በስተቀር አይወጣም አለ። አጋንንት ስለያዛቸው ሰዎች ብቻ አይደለም የሚናገረው። ይኸው በተለያየ አይነት መንገድ ኢንፍሉዌንስ የሚያደርገን የክፋት አሰራሮች አሉ። ያንን ለማሸነፍ እንመለስ ወደ ጥንቷ ቤተ ክርስቲያን። የጥንቷ ቤተ ክርስቲያን በሐዋርያት መጽሐፍ ውስጥ ያለችው ቤተ ክርስቲያን ነች። እነሱ ይሄንን ነገር ያደርጉ ነበር። በግላቸው በጋራ ይጾሙ ነበር። ዛሬም በግል ቢሆን እንደዚሁም በቤተሰብ ደረጃ ቢሆንም ዛሬ ጠዋት ሳስብ ነበር ከቤተሰብ ጋር የተያያዘ ችግር አለ። እናጥና ከቤተሰብ ጋር የተያያዘ አለ። የኋላ የሆኑ አንዳንድ የተለያዩ ነገሮች አሉ። እናጥና በጾም በጸሎት ነው የሚበጠሰው። በጾም በጸሎት ነው ድል ማድረግ የምንችለው። ይሄንን ስሙ፣ ይሄንን ተናገሩ ብቻ ሳይሆን የሚለው ጌታ አድርጉም ይላል። ተናግሬ ያለው ማድረግ አለብኝ። ሰምታችኋል፣ ማድረግ አለባችሁ። ውጤቱ ደግሞ ሊታይ ይችላል። ልንመሰክረው እንችላለን። ከመጽሐፍ ቅዱስ ጋር አብረን እኔ ምስክር ነኝ ብለን መናገር እንችላለን። ይህንን ማድረግ እንድንችል እግዚአብሔር ሁላችንን ይርዳን። ተነስተን እንጸልያለን።